ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንደዚሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ስርጭት ጀመረ።
በኢትዮጵያና በኤርትራ መካከል ድንበር የለም፣ በፍቅር ድልድይ ድንበሩ ፈርሷል። የኢትዮጵያው ጠቅላይ ሚኒስትር አስመራ ቤተ መንግስት ላይ ዛሬ ተናገሩት ነው።
ከእንግዲህ በኋላ ያንን ጦርነት አናወሳም። ከእንግዲህ በኋላ ያለንን እምቅ አቅም፣ የልማት አቅም፣ የሰላም አቅም እየተናገር ሁለቱን ህዝቦች በፍጥነት ሰርተን በመካስ በሁለቱ ሀገራት መካከል ያለውን ግንኙነት ወደ ላቀ ደረጃ እንደምናሸጋግር በዚሁ አጋጣሚ ላረጋግጥላችሁ እወዳለሁ።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር አስመራ ላይ አሁን የራት ግብዣ ላይ ናቸው። በጠቅላይ ሚኒስትሩ የተመራው የኢትዮጵያ ልዑካን የኤርትራ ጉዞ ላይ ዘገባዎችና አስተያየቶችን ይዘናል።
መሪዎቹ የሁለቱ ሀገሮች ህዝቦች ሉዓላዊነታቸውን አክብረው ለጋራ ጥቅም ለእኩልነትና በበጎ መንፈስ ሊሰሩ የሚያስችላቸውን መንገድ የሚያፈላልግ ውይይት መጀመራቸውን የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረአብ በትዊተር ገጻቸው ተናግረዋል። ትንታኔዎችም ይዘናል።
ከዚህ በኋላ ከኤርትራ ብቻ አይደለም ከማንኛውም ጎረቤት ሀገር ጋር አይደለም ሩቅ ካለው ጋርም በፍቅርና በሰላም መስራት የኢኮኖሚ ብቻ ሳይሆን በገንዘብ የማይተመን ትልቅ ፍቅር፣ ትልቅ ጸጋ፣ ትልቅ ሰላም፣ ትልቅ ጤንነት ስለሚያመጣ እጅግ በጣም ነው ደስ ያለኝ።
ዜና ላይ በሚታይበት ወቅት የነበርኩበት ቦታ ላይ እንደ ካፌ ነገር ነበር እና እዛ የነበሩ ቀላል የማይባሉ ሰዎች እንባ እያነቡ ነበረ ሲከታተሉ የነበረው እና በጣም የአዲስ አበባን ህዝብ በጣም የኢትዮጵያንም ህዝብ ኢሞሽናል ያደረገ ግንኙነት ነው።
ከላይ የሰማነው ወይዘሮ ሙሉ ሰለሞንና በስራ ተሾመን ነው። የዛሬው የሁለቱ መሪዎችን ግንኙነት በመጣኔ ሀብትና በአካባቢያዊ ጸጥታ ላይ የሚኖራቸውን አንድምታ አስመልክቶ ትንታኔ ይኖረናል።
አሁን አጠር ያለ የምሽቱን ዜና እናሰማችሁ። በኢትዮጵያና በኤርትራ መካከል ድንበር የለም፣ በፍቅር ድልድይ ድንበሩ ፈርሷል ሲሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ አስመራ ላይ አስታውቀዋል። ጠቅላይ ሚኒስትሩ የኢትዮጵያ መንግስትን ከፍተኛ ልዑካን ቡድን መርተው ዛሬ አስመራ ሲገቡ ፕሬዚደንት ኢሳያስ አፈወርቂ አይሮፕላን ጣቢያ ተገኝተው ተቀብለዋቸዋል። ለኢትዮጵያው መሪ የተደረገው አቀባበል እጅግ የደመቀ ነው። በከተማይቱ ዋና ዋና ጎዳናዎች ላይ የአስመራ ነዋሪዎች ተኮልኩለው የሀገራቸውና የኢትዮጵያን ባንዲራዎች እያውለበለቡ በከፍተኛ ድምፅ ነው የተቀበሏቸው። መሪዎቹ የሀገሮቹን ህዝቦች ሉዓላዊነት አክብረው ለጋራ ጥቅም በእኩልነትና በበጎ መንፈስ ሊሰሩ የሚያስችላቸውን መንገድ የሚያፈላልግ ውይይት መጀመራቸውን የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትዊተር ገጻቸው ተናግረዋል። የኢትዮጵያ አየር መንገድ አይሮፕላኑን አስመራ ላይ ሲያሳርፍ ላለፉት 20 ዓመታት የመጀመሪያ ጊዜ መሆኑ ነው። የሁለቱ ሀገሮች መሪዎችም በእንደዚህ በከፍተኛ ደረጃ ተገናኝተው ሲነጋገሩ ባለፉት 20 ዓመታት ውስጥ የዛሬው ለመጀመሪያ ጊዜ መሆኑ ነው። ለመጨረሻ ጊዜ የተገናኙት የኢትዮጵያው ጠቅላይ ሚኒስትር መለስ ዜናዊ የነበሩትና የአሁኑ ፕሬዚደንት ኢሳያስ አፈወርቂ አልጀርስ ላይ የአልጀርሱን ስምምነት ለመፈራረም የዛሬ 18 ዓመት ነበረ። አሁን ሁለቱ ሀገሮች የጦርነትን ታሪክ ወደ ኋላ ትተው ለጋራ መግባባት፣ ወደቦችን በጋራ ለመጠቀም፣ ለቱሪዝምና ለሌሎችም ስራዎች አብረው ለመስራት እንደሚፈልጉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አሁን ኤርትራ አስመራ ቤተ መንግስት ላይ እየተደረገላቸው ባለ የእራት ግብዣ ላይ ከጥቂት ደቂቃዎች በፊት ተናግረዋል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጠበቃዎች ቡድን በፕሬዚዳንቱ ላይ በልዩ መርማሪ ሮበርት ሚለር ፕሬዚዳንቱ ቃላቸውን ይስጡ ወይም አይሰጡ እንደሆነ ለመወሰን መቃረቡን የፕሬዚዳንቱ ጠበቃ ተናገሩ። ራሻ በ2016 እንደ አውሮፓውያን ዘመን አቆጣጠር የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ትራምፕ እንዲያሸንፉ ረርታ እንደሆነ ምርመራ ሲደረግ ቆይቷል። የትራምፕ ዋና ጠበቃ የቀድሞው የኒውዮርክ ከተማ ከንቲባ ሩዲ ጁሊያኒ ለሲኤንኤን እና ኤቢሲ ቴሌቪዥን እንደተናገሩት ፕሬዝዳንቱ ከመርማሪ ሚለር ጋር ከመነጋገራቸው በፊት መርማሪው በተጨባጭ መረጃ ማቅረብ ይገባቸዋል ብለዋል።
ለአቅም ተመጣጣኝ የሆነው የዩናይትድ ስቴትስ የጤና ዋስትና የዩናይትድ ስቴትስ መንግስት ገንዘብ እንዳይከፍል ከተደነገገ ወዲህ በብዙ ቢሊዮኖች የሚቆጠር ዕዳ መንግስቱ እንዳለበት ተገልጿል። ይህ ዕዳ 10.4 ቢሊዮን ዶላር እንደሚደርስና ከዩናይትድ ስቴትስ መንግስትም ወጪ እንዳይደረግ መደረጉ በምሽቱ ዘገባችን ተጠቁሟል።
አድማጮች ለምሽቱ ያዝንላችሁ ዜናዎች እነዚሁ ናቸው። ከቀሪ ዝግጅታችን ጋር አብራችሁን ቆዩ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ሐምሌ 1 2010 ዓ.ም ምሽት ፕሮግራም ነው።
እንግዲህ የኤርትራና የኢትዮጵያ ሰላም በተለይ በትግራይ ህዝብ ዋጋ መሆን የለበትም።
ዶክተር ተስፋ ማርያም ማሃሪ ትውልደ ኤርትራ በለንደኑ ግሪኒች ዩኒቨርሲቲ የኢኮኖሚክስ መምህር ናቸው።
ኔጎሺዬሽን በሁለቱ መሪዎች መካከል ሲጀመር ይህንን ቁርሾ የሆነውን የቦታ ጥያቄ መሳሰለውን እየተፈታ ሲሄድ ያኔ አሁንም ቅር ያለው ወገን ያለው ቢሆን እዛ ይህን በበጎ እንደሚቀበል ነው የሚያማየው።
የኦሃዮ ዩኒቨርሲቲው ፕሮፌሰር ብሩክ ኃይሉ ናቸው አሁን የሰማችኋቸው። ትውልደ ኢትዮጵያ ናቸው። የፖለቲካ ሳይንስ መምህር ናቸው። ይዘናችኋል።
አብራችሁን ቆዩ። አሁን ወደ መጀመሪያው ዝግጅት እንዝለቅ።
የመጀመሪያው ዘገባችን ወደ አስመራ የሚወስደን ይሆናል። እዚያ የሚገኘው ሪፖርተራችን ብርሃነ በረሀ ዘገባውን እያጠናቀረ ይገኛል። ብርሃነ በረሀ መስመር ላይ ይመጣል። እስከዚያው ድረስ ግን ወደ ተከታዩ ዝግጅታችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ ማምሻውን አስመራ ቤተ መንግስት ውስጥ ለክብራቸው በተዘጋጀ የእራት ግብዣ ላይ ያደረጉት ሙሉ ንግግር ቀጥሎ ይቀርባል።
ዳንት ኢሳያስ አፈወርቂ ላደረጉልኝ ግብዣ፣ የኤርትራ ህዝብ ላሳየን ወደር የሌለው ፍቅር በሙሉ ልብ በከፍተኛ ክብር ላመሰግን እፈልጋለሁ። ዛሬ የኤርትራ ህዝብ በተለይም የአስመራ ከተማ ህዝብ ከዘመን አመጣሽ መሳሪያ ሚሳኤል ፍቅር ምን ያክል እንደሚበልጥ በተግባር አሳይቶናል። ሚሳኤል፣ ታንክ፣ ክላሽንኮቭ፣ ብሬን የሰው አካል መማረክ ይችላል፣ የሰው ልብ ግን መማረክ አይችልም። የሰው ልብ መማረክ የሚችለው ብዙ ወጪ የማይጠይቀው ራሻ መሄድ፣ ቻይና መሄድ የማይጠይቀው በተፈጥሮ የተሰጠን ፍቅር ነው። ዛሬ በአስመራ ያየነው ፍቅር ለኛ ስንቅ ነው። በመጽሐፍ፣ በፊልም፣ በዘፈን የአስመራ ህዝብ የፍቅር ህዝብ እንደሆነ ስንሰማ የኖርነውን ከምንጠብቀው በላይ ላሳየን የአስመራ ህዝብ ከፍ ያለ ምስጋናና አክብሮት ላሰማ ፈልጋለሁ። ከእንግዲህ በኋላ ለኢትዮጵያውያንና ለኤርትራውያን ጦርነት አይበጅም፣ አያስፈልግም። ለኢትዮጵያውያንና ኤርትራውያን የሚያስፈልገው ያላቸው ሊገዙት ሩቅ ምስራቅ የማያስኬዳቸው በልባቸው በተፈጥሮ የሰነቁት ፍቅር ብቻ ነው። ፍቅር ካለ ይቅርታ ካለ የማንሻገረው ምንም ነገር እንደሌለ በተግባር አይተናል። ዛሬ የኤርትራ ህዝብ ከ20 አመት በፊት ባጋጠመው ግጭት ህይወታቸውን ላጡ፣ አካላቸው ለጎደለ ኤርትራውያን የተሰማኝን ጥልቅ ሀዘን ለቤተሰቦቻቸው ማድረስ እፈልጋለሁ። ከእንግዲህ በኋላ ያንን ጦርነት አናወሳም። ከእንግዲህ በኋላ ያለንን እምቅ አቅም፣ የልማት አቅም፣ የሰላም አቅም እየተናገር ሁለቱን ህዝቦች በፍጥነት ሰርተን በመካስ በሁለቱ አገራት መካከል ያለውን ግንኙነት ወደ ላቀ ደረጃ እንደምናሸጋግር በዚሁ አጋጣሚ ላረጋግጥላችሁ እወዳለሁ። አልፎ አልፎ ኤርትራን በሚመለከት በተለያየ መድረክ ስናገር ከሰማችሁ ዛሬ ኦፊሻሊ ክቡር ፕሬዝዳንት ኢሳያስ የኤርትራ ውጭ ጉዳይ ሚኒስቴር ስራ እንድሰራ ስልጣን ስለሰጡኝ በየሄድኩበት አቶ ስማን ወክዬ ከሰራው የሥራ መልዳባት እንዳይመስላችሁ። አሁን መልእክቴ እንደመር ከተደመር ከሁሉ መላቅ እንችላለን። በምስራቅ አፍሪካ ሰፊ ድል አለ። የሚያስደንቅ ወንድማማች ህዝቦች አሉ። ጥላቻን ረስተን በፍቅር እንደመር። በዚህ አጋጣሚ ለኤርትራ ህዝብ መናገር የምፈልገው ምናልባት ፖለቲከኞች፣ አክቲቪስቶች፣ የሚደመጡ ሰዎች ስለ ሁለቱ ህዝቦች ግንኙነት ሲናገሩ ሊያሳስቱ ስለሚችሉ የትግራይ ህዝብ፣ የአፋር ህዝብ ከምንም በላይ ለእናንተ ፍቅርና አክብሮት ያለው ከእናንተ ጋር መስራትና ማደግ የሚፈልግ ከእናንተ ጋር መልካም ጉርብትናን በከፍተኛ ናፍቆት የሚጠባበቅ በፍጹም ጥላቻ የሌለው የጥላቻ አጀንዳ የማያራምድ መሆኑን አውቃችሁ ከወንድም የትግራይ ህዝብ የአፋር ህዝብ ጋር ልክ ዛሬ እንደሰጣችሁን ፍቅር ልባችሁ ተከፍቶ ግንኙነት እንድትጀምሩ ክቡር ፕሬዝዳንት ኢሳያስ አፈወርቂ ዛሬ በነበረን ስብሰባ አየር መንገዶቻችን ስራ እንዲጀምሩ፣ ወደቦቻችን ስራ እንዲጀምሩ፣ ህዝቦቻችን እንዲቀያየሩ፣ ኤምባሲዎቻችን እንዲከፈቱ፣ እኛም ዊኬንድ እየመጣን በሁለተኛ ሀገራችን አስመራ ከቤተሰቦቻችን ጋር እንድንዝናና፣ ኤርትራውያን እዛ መጥተው ቤተሰቦቻቸው እንዲጠይቁ፣ የቀረውን ትናንሽ አጀንዳ በፍቅር ግንቡን አፍርሰን ድልድይ እየሰራን እንደምንጨርሰው ተስማምተናል። ኢትዮጵያውያን ኢትዮጵያውያን ኤርትራውያን እንኳን ደስ አላችሁ። በኤርትራና በኢትዮጵያ መካከል ድንበር የለም፣ ምክንያቱም በፍቅር ድልድይ ድንበሩ ፈርሷል። ይህንን ሰበብ አድርገን የምንጣላ ሳይሆን በፍቅር ድልድይ በጋራ የምንለማ የምናድግ አንዳችን ሌላችን የምንጠብቅ የምንከባበር የምንዋደድ ህዝቦች መሆናችንን ዳግም ላረጋግጥላችሁ ፈልጋለሁ። መላ ኢትዮጵያ ህዝብ ሰላምታ ፍቅር ልኮላችኋል። እንኳን ደስ አላችሁ። ቀሪው ዘመን የሰላም የልማት የፍቅር እንደሚሆን ሙሉ እምነት አለኝ። አመሰግናለሁ።
ክቡራትና ክቡራን አድማጮች የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሀያ ዓመታት ውስጥ ለመጀመሪያ ጊዜ ኤርትራን የጎበኙ ኢትዮጵያዊ መሪ ሆነዋል። ይህንን ታሪካዊ የተባለ ጉብኝትና በሁለቱ ሀገሮች ህዝቦች የፖለቲካ ማኅበራዊና ምጣኔ ሀብታዊ ግንኙነቶች መሻሻል ላይ ስለሚኖረው አንድምታ የፖለቲካና የሲቪል ማኅበራት መሪ ኢትዮጵያውያን የሰጧቸውን አስተያየቶች ቀጥሎ እናሰማችኋለን።
ከላይ የሰማነው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በአስመራ ከተማ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተደረገላቸው ጥሪ መሰረት በዛሬው ዕለት ሲገቡ የአስመራ ከተማ ህዝብ በጣም በበርካታ ሽዎች ወጥቶ በመንገድ ላይ አቀባበል ሲያደርግላቸው ነው የሰማነው። እስኪ እናስደምጣችሁ ይሄን ድምጽ። ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ የሁለትዮሽ ምክክር ዛሬ ማምሻውን ጀምረዋል። እንዲያውም የኤርትራ የማስተዋቂያ ሚኒስትር አቶ የማነ ገብረ መስቀል በትዊተር ገጻቸው እንደተናገሩት ሁለቱ መሪዎች የየሀገሮቻቸውን ህዝቦች ሉዓላዊነታቸው በተከበረበት መልኩ ለጋራ ጥቅም ብልጽግና በእኩልነት በበጎ መንፈስ ሊሰሩ የሚያስችላቸው መንገድ ላይ ውይይት ማድረግ መጀመራቸውን ገልጸዋል። ይህንን በተመለከተ ከምጣኔ ሀብት እንደዚሁም ደግሞ ከአካባቢ ሰላምና ጸጥታ ዙሪያ በዘርፉ በስራው የተሰማሩ ባለሙያዎችን ጋብዘናል። እንግዶቼን ላስተዋውቃችሁ፣ ወይዘሮ ሙሉ ሶሎሞን በኢትዮጵያ የንግድ ምክር ቤት የቀድሞ ፕሬዝዳንትና የአዲስ አበባ የንግድ ማህበረሰብ አምባሳደር ናቸው። እንደዚሁም በአዲስ አበባ ዩኒቨርሲቲ የሥራ ፈጠራ መምህር ናቸው። ሌላኛው ባለሙያ ዶክተር ደረጀ ፈይሳ ናቸው። የአካባቢ ሰላምና የፖለቲካ ቀውስን የሚያጠኑ ባለሙያ ናቸው። በስተመጨረሻ ብስራት ተሾመ ደግሞ የምጣኔ ሀብት አማካሪ ናቸው። ሁላችሁም ለዚህ ውይይት ፈቃደኛ በመሆናችሁ በዚህ ታሪካዊ ቀን አመሰግናለሁኝ።
እናመሰግናለን።
በጣም ጥሩ። ወይዘሮ ሙሉ እርሶን ላስቀድም። የዛሬው ዕለት እንደው በግሎት የፈነጠቀውበት ሀሳብ ምንድን ነው? እንዴት ተመለከቱት የጠቅላይ ሚኒስትሩን የኤርትራ ጉብኝት?
በጣም ደስ የሚያሰኝ ነው። መቼም የኢትዮጵያ ሕዝብ ለብዙ ዘመናት የኤርትራ ሕዝብ ለብዙ ዘመናት ሲመኘው የነበረ ነው። ሰላምን ፍቅርንና አንድነትን የሚጠላ ሰው ስለሌለ ሁላችንንም እጅግ ደስ ብሎናል። ፖለቲካ ያለያየውን ሕዝብ ፍቅርና ሰላም ደግሞ አንድ ላይ ፖለቲካንም አበራቶ አንድ ላይ ሕዝቡን ሲያመጣ ደስ ይላል። ይሄ ትልቁ ጅምር ነው። ከዚህ በኋላ ከኤርትራ ብቻ አይደለም፣ ከማንኛውም ጎረቤት ሀገር ጋር አይደለም፣ ሩቅ ካለው ጋርም በፍቅርና በሰላም መስራት የኢኮኖሚ ብቻ ሳይሆን በገንዘብ የማይተመን ትልቅ ፍቅር፣ ትልቅ ጸጋ፣ ትልቅ ሰላም፣ ትልቅ ጤንነት ስለሚያመጣ እጅግ በጣም ነው ደስ ያለኝ።
እሺ፣ ዶክተር ደረጀ ፈይሳ እንግዲህ የአካባቢ ሰላምና በተለይ የአፍሪካ ቀንድን ሀገሮች ሰላም ፖለቲካ እንደዚሁም የሚከሰቱ ቀውሶችን በተመለከተ በፖሊሲ ጥናት ነው የተሰማሩት። በአጠቃላይ የግሎትንም ስሜት እዚህ ላይ በአጠቃላይ በሁለቱ ሀገሮች ደግሞ ሰላም፣ ደህንነትና ብልጽግና ምን አይነት አንድምታ ይኖረዋል የዛሬው ታሪካዊ ጉብኝት?
እኔም እንደ አብዛኛው ኢትዮጵያዊ በጣም ነው ደስ ያለኝ። የዛሬው የጠቅላይ ሚኒስትር ዶክተር አብይ አህመድ የኤርትራ ጉብኝት በጣም ታሪካዊ፣ ወቅታዊና አስፈላጊ ሆኖ አግኝቼዋለሁ። እንደሚታወቀው እንዳለመታደል ሆኖ የሁለቱ ሀገሮች ግጭት ለዓለም አቀፍ ግልግልም አስቸጋሪ እስከ መሆንና ቅርቃር ውስጥ ገብቶ ለረጅም ዓመታት ቆይቷል። ሆኖም ይህንን ግንኙነት ካለበት ቅርቃር ለማስወጣት ቢቻል በሁለቱም መንግስታት ደፋርና ዘላቂ ሰላምን ግንዛቤ ውስጥ ያስገባ ውሳኔ መውሰድ የግድ ይል ነበረ። የኢትዮጵያ መንግስት የመጀመሪያውን እርምጃ ወሰደ። የኤርትራ መንግስትም የሰላም ውሳኔውን በጸጋ ተቀብሎ በጎ ምላሽ ሰጠ። ልዑካንንም ልኮ ቅርርቡን ወደ ላቀ ደረጃ አድርሶታል። የዛሬው የጠቅላይ ሚኒስትር ዶክተር አብይ ጉብኝትና ደማቅ አቀባበል በአስመራ ለሰላም ጉዞ ድርድር ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁ።
አቶ ብስራት ተሾመ የምጣኔ ሀብት አማካሪ ናቸው። እስኪ የግሎትን የእርስዎን ሀሳብ እንደዚሁም ደግሞ በምጣኔ ሀብት ረገድ በሁለቱ ሀገሮች መካከል ሰላም ከማስፈንና በእንጀራ በዳቦና በቅቤ የሁለቱ ሀገሮች ህዝቦች እንዲተሳሰሩስ ምን አይነት አንድምታ አለው?
እሺ፣ አመሰግናለሁኝ። ያው ከኔ በፊት የነበሩት ተናጋሪዎች እንደተናገሩት እኔም እየተፈጠረ ባለው በሁለቱ ህዝቦች መካከል ያለው ሰላም እጅግ በጣም አስደሳች ነው። እንደውም ቀን ላይ ይሄ ነገር በኢትዮጵያ ቴሌቪዥን ዜና ላይ በሚታይበት ወቅት የነበርኩበት ቦታ ላይ እንደ ካፌ ነገር ነበር እና እዛ የነበሩ ቀላል የማይባሉ ሰዎች እንባ እያነቡ ነበረ ሲከታተሉ የነበረው እና በጣም የአዲስ አበባን ህዝብ በጣም ኢትዮጵያንም ህዝብ ኢሞሽናል ያደረገ ግንኙነት ነው። ጠቅላይ ሚኒስትር አብይ አህመድ መቼም የማይታሰብ የሚመስለውን አይነት ሰላም በሁለቱ ሀገሮች መካከል እርቀ ሰላም ለማምጣት የሄዱበት ርቀትና እያደረጉት ያሉት አስተዋጽኦ በጣም የሚመሰገን ነው። እሳቸው እንግዲህ ሁልጊዜ ስናመሰግናቸው እንኖራለን። በዚህ ጉዳይ ላይ እንደው ኢትዮጵያና ኤርትራ ወዳጅ የሆኑ አንድ አይነት ደም የሚጋሩ ህዝቦች ናቸው። እነዚህ ህዝቦች በነበረው አርቲፊሻል በሆነ የቦርደር ግጭት በዛ ምክንያት ንግድና ማንኛውም አይነት ኢኮኖሚ እንቅስቃሴዎች ተቋርጦ የነበረበት ወቅት ነው። አሁን ግን ይሄ ነገር ሰላም እየወረደ በሚመጣበት ጊዜ ወደፊት በምን መልኩ ነው የበለጠ ተቀናጅተው በኢኮኖሚ ተባብረው አብረው ሊሰሩ የሚችለው የሚለው ወደፊት እየተጠና የሚሄድ ነው የሚሆነው። ነገር ግን ለኢትዮጵያ እንግዲህ በቅርቡ ከመናያቸው ግምቶች ወደ 5 ሚሊዮን ወይ ደግሞ እዛ አካባቢ የሚደርስ ነው። ስለዚህ ይሄ 5 ሚሊዮን ህዝብ ለኢትዮጵያውያን አዲስ ገበያ፣ አዲስ ኦፖርቹኒቲ፣ አዲስ ተሪቶሪ እንደ መክፈት ነው የሚሆነው። ብዙ እዚህ ሀገር የሚመረቱ ምርቶች አሉ፣ ኤርትራ ውስጥ የሚፈለጉ የሚችሉ ለነሱ በሩ ተከፍቷል ብሎ መውሰድ ይቻላል። እንደገና ደግሞ ለኤርትራውያን ደግሞ ያው 5 ሚሊዮን ህዝብ ኢትዮጵያ ከመቶ ሚሊዮን አካባቢ የሆነ ህዝብ ያለበት ሀገር ነው። በሌሎች ቦታዎች እንደውም ኮንቲኔንት የሚባለውን ያህል አህጉር የሚያክል ሀገር ስለሆነ ለእነሱም ከፍተኛ የሆነ ገበያ ነው እየተከፈተላቸው ያለው። ስለዚህ በሁለቱም ወገን በጣም እጅግ በጣም ጠቃሚ የሆነ የኢኮኖሚ ውህደትን ወደፊት ሊያመጣ ይችላል ተብሎ ይታሰባል። ይሄ የእርቀ ሰላም ጉዞ
እንግዲህ ይሄ ጉዞ ጅምሩን ነው እየተመለከተን ያለ ነው። በቀጣይነት በሁለቱ ሀገሮች በተለይ የፖለቲካ እንደዚሁም የሉዓላዊነት ጥያቄዎች፣ የድንበር ጥያቄዎች ያሉበት ነው። የምጣኔ ሀብት እንቅስቃሴዎችም በሁለቱ ሀገሮች የተቋረጠ ስለሆነ እንዴት ነው የሚቀጥለው? የንግድ ድርድርም የሚያስፈልግበት ነው። እንግዲህ እነዚህም በተመለከተ ነው ዛሬ ውይይት መጀመራቸው እየተገለጸ ያለው። ዶክተር ደረጀ ወደ እርስዎ ልምጣና የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ይህንን ዛሬ የተጀመረውን ውይይት ሲገልጹ የሁለቱ ሀገሮች ህዝቦች ሉዓላዊነታቸውን አክብረው ለጋራ ጥቅም መስራት በሚል ነው ያስቀመጡት። በኢትዮጵያና ኤርትራ በፖለቲካ እንደዚሁም በዲፕሎማቲክ ግንኙነታቸው የሚጠቀሱ ሉዓላዊነታቸውን በመከባበር ለጋራ ጥቅም አብረው እንዲሰሩ የሚያስችሏቸው ጉዳዮች ምንድን ናቸው? በፊትስ ያጋጯቸው ምንድን ናቸው? አሁንስ እንዴት ነው እየቀየር ናቸው ያለ ነው?
ከዛ በፊት አንድ ማለት የምፈልገው ነገር አለኝ። ይህንን የሰላም ጉዞ ለየት የሚያደርገው ሁለቱም መንግስታት ሶስተኛ ወገን ሳያስፈልጋቸው ወንድማዊ በሆነ መንፈስ ሰላም መሻታቸው ይመስለኛል። ይህ ደግሞ በመንግስታት የግጭት አፈታት ታሪክ በጣም ልዩ ክስተት ሆኖ የሚመዘገብ ይመስለኛል። ሁለቱ ሀገሮች ሉዓላዊነታቸውን ጠብቀው በጋራ መስራት የሚያስችላቸው በጣም ብዙ በርካታ ጉዳዮች አሉ። ምናልባትም በፊትም ቢሆን ችግሩ የመነጨው እንደ ፍላሽ ፖይንቱ ቦርደር ተብሎ ይታይ እንጂ ከዛም ያለፉ በጣም ብዙ ጉዳዮች ነበሩ። የንግድ ሁኔታ ተነስቷል። ሁለቱም ሀገሮች አዲስ ሀገር ሆነው ሁለት መንግስታት ሆነው በአዲስ መልክ ግንኙነታቸውን ሪዲፋይን ማድረግ አለመቻላቸውም ይመስለኛል ግጭት ውስጥ እንዲገቡ ያደረገው እና ከዛ ተሞክሮ ተወስዶ በጋራ ጥቅም ላይ በተመሰረተ ሁለቱንም ህዝቦች በሚጠቅም መልኩ ብዙ ብዙ ስራዎች መሰራት የሚቻል ይመስለኛል እና ሂደቱ ግን ይዘቱን የሚወስነው ይመስለኛል። በሶስተኛ ወገን መደራደር ቢኖር ኖሮ ሁሉም የራሱ ኮርነር ላይ ቁጭ ብሎ ይሄ ለኔ ያለኔ አይነት ነው። ግን አሁን እኔ የምጠብቀውና ተስፋ ማደርገው ይሄ ወንድማዊ በሆነ መንፈስ የሰላም ጉዞውን መጀመራቸው በኋላ ለሚደራደሩበት ፕራክቲካል ኢሹስ እኔ ብዙ ፋይዳ ይኖረዋል ብዬ ነው የማስበው። እንደዛ ማየት ከቻሉ አዲስ መነጽር ይኖራቸዋል። እያንዳንዱ ሁለቱም ህዝቦች ያላቸውን ጥቅም ከማስከበር ብቻ ሳይሆን በጋራስ ምን አይነት ጥቅሞችን ማግኘት እንችላለን የሚለውን ሁኔታም ላይ ስለሚችሉ እኔ ጌም ቼንጀር ሊሆን ይችላል የሚል ከፍተኛ እምነት እና ተስፋ አለኝ።
እንግዲህ የሁለቱን ሀገሮች ሰላምና የፖለቲካ ዲፕሎማሲ ግንኙነት ቀፍድዶ ለሁለት አስርት ዓመታት ይዞ የቆየው የአልጀርሱ ስምምነት ከዚህም አልፎ የኢትዮጵያ ኤርትራ የድንበር አካላይ ኮሚሽን ያሳለፈው ውሳኔ አስመልክቶ አፈጻጸሙ ላይ ነበር። ይህንን በተመለከተ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በተናገሩት መሰረት ኢህአዴግም እንደዚሁ ውሳኔ ያሳለፈበት ነው። የአልጀርሱን ስምምነት አክብረው ድንበር ኮሚሽኑንም እንደዚሁ ውሳኔ ወደ ተግባር ለመፈጸም መወሰናቸው ነው። ወይዘሮ ሙሉ ሰለሞን እርሶ የተለያዩ የኢትዮጵያ የአዲስ አበባ የንግድ ማህበረሰብ በመሪነትም በአባልነትም ሰርተዋልና የኢትዮጵያ የንግድ ማህበረሰብ በኤርትራ ስልታዊ ወይም ከኤርትራ የንግድ ማህበረሰብ ጋር የሚኖረው ስልታዊ ግንኙነት ምንድን ነው? ምን አይነት ጥቅምና ግንኙነት ማግኘት ይቻላል?
ይህ የኢትዮጵያ ንግድ ህብረተሰብ እንደ ማንኛውም የዓለም ህብረተሰብ ከጎረቤት ሀገር ጋር በተለይም ከኤርትራ ጋር ከአንድና ሳር እንደ አባት ልጆች ጋር ማለት ነው ቀደም ብሎም የነበረው ይታወቃል። ብዙ ከኢትዮጵያ ወደዛ የሚሄድ ከኤርትራም ወደዚህ የሚመጡ ነገሮች አሉ። አብሮ የመስራት ሁኔታ ወደብንም የመጠቀም በጋራ የመሳሰሉት ነገሮች ስለሚኖሩ ከፍተኛ ጠቀሜታ አለው። ከዚህም ሌላ የቱሪስት መዳረሻዎች በወደብም በኤርፖርትም በሲፖርትም ስለሚሆን አብረው እንደውም የኢትዮጵያ አስጎብኚዎች አስቀድመው አሁን ማሳዋንን ምጽዋንና አሰብን እናስጎበኛለን በሚል አብረው አብረን እናረጋለን የሚል ሲነጋገሩ ሰምቼ ነበር። ቱሪዝምንም ይሁን ጠይቃኔ መላክም የመቀበልም ያለ ቃይ መላክና የመቀበል ለኤርትራ ከኤርትራ ወደ ኢትዮጵያ መጡትን አስመልክቶ ከፍተኛ ጠቀሜታ አለው ብዬ አምናለሁኝ። በተለይ በመከባበር ላይ በመተሳሰብ ላይ ስለሚሆን እንደሌላው እንደውጪ እንደሌላው ጎረቤት አገርም አይደለም። በጣም በቀደም ሲል ማብሮ ስለነበረ በቋንቋም በተለያየ መልኩ ቅርበት ስላለው ንግድን የሚያቀላጥፉ ብዙ ጠቀሜታዎች ብዙ ነገሮች አሉ። እኔ ራሴ ማቀው ቀደም ሲል ከዛ ኦሞን አስመጣ ነበር። እኛ ሻቅጠን ልክ ነበር፣ ጤፍን ልክ ነበር። ኢቭን ኤርትራን ተገለጠለች እንኳን በጣም ብዙ ቢዝነስ የጋራ ስራዎች ነበሩ። አሁን ደግሞ ሁኔታዎች ኢትዮጵያ ውስጥ ብዙ ፋብሪካ አለ፣ እዛም የተለዩ ሁኔታዎች አሉና ከፍተኛ ጠቀሜታ አለው ብዬ ነው የማምነው። ከሌላ ለሌላ ሀገር አፍሪካ ኢን ጀነራል እኛ በጋራ ከሌላው ለምሳሌ የኬንያን ሻይ ከአውሮፓ ከማስመጣት እዚሁ እኛ ሶርስ ማድረግ አለብን። ኤርትራ ውስጥ ያለውን እቃ ከሌላ ሀገር ከምናስመጣ በቅርብ በፈረስም በአህያም በመኪናም በእግርም የምንገበያይበት ሁኔታ ስለሚፈጥር ከቅርብ አንጻርም ከመተማመን አንጻርም ከፍተኛ ጠቀሜታ አለው ብዬ አምናለሁ። የንግዱ ህብረተሰብ እጅግ እንደሚደሰትም እንደተደሰተም ማረጋገጥ እወዳለሁ።
እሺ፣ አቶ ብስራት ተሾመ፣ በአጭር ጊዜ የሚገኙ የንግድ ግንኙነቶችና ጥቅሞች አስቀድመህ የገለጽካቸው አሉ። ምን እንደሚሆኑና በረጅም ጊዜ በተለይም ደግሞ በሁለቱ ሀገሮች መካከል የነበሩ ንግድና መናገድን ሊያሳልጡ የሚችሉ መሰረተ ልማቶች፣ መንገዶችን የመሳሰሉ ለብዙ ጊዜ በጥቅም ላይ ካለመዋላቸው የተነሳ መሰረተ ልማት ኢንቨስትመንት፣ እንደዚሁም ለረጅም ጊዜ ዘለቄታ ያለው የንግድ ግንኙነት ሁለቱ ሀገሮች ምን ሊያደርጉ ይችላሉ? በአጭሩ በቅርቡ ግን እንጀምር።
እሺ፣ ያው በቅርብ ጊዜ ወይም ደግሞ ሾርት ረን በምንለው አይነት ጊዜ ላይ ስናየው ከኢትዮጵያ በጣም ብዙ ምርቶች፣ ሸቀጣሸቀጦች ቅድም ወይዘሮ ሙሉ ሲያነሷቸው የነበሩ አይነት ከጤፍ ጨምሮ በአዲስ ገበያ ተከፍቶልናል ማለት ይቻላል ከዚህ ለኢትዮጵያውያን። ይህንንም ደግሞ ወደዛ ለማድረስ የሚያገለግሉ መስመሮቹ ይሄ አስፋልቱ ኢንፍራስትራክቸሩ በፊት ተዘርግቶ የነበረ ነው። ምናልባት ከረዥም ጊዜ ያህል ጥቅም ላይ ባለመዋሉ ምክንያት ሊኖሩ የሚችሉ አሁን ከረንት ኮንዲሽኑን አናውቀውም፣ የመፈራረስ ወይም ከአገልግሎት ውጭ የመሆን ነገር አለ። ግን አትሊስት ጠርጊያ መንገድም ሆኖ ይኖራል እና እነዚህን ነገሮች አሁን ቶሎ ቶሎ አስተካክሎ ንግድ እና እንደዚህ የኮሞዲቲ ልውውጦች የተሳለጠ ኢንፍራስትራክቸር ይፈልጋሉ። ይህንን ሁለቱም መንግስታት በወዲያም በኤርትራም በዚህም የኢትዮጵያ መንግስታት ይህንን ቶሎ ሰርተው ወደ ጥሩ አይነት የተሳለጠ የገበያ ግንኙነት ቶሎ ልንገባ እንችላለን። ስናነብ አንዳንድ እንደዚህ ራፍሊ በሚደረጉ የሪሰርቾች ላይ ስናይ ኤርትራ ውስጥ ሰፊ የሆነ የማዕድን ክምችት እንዳለና እንደውም በቅርቡም ቢሻ ማይን የሚባለው ቢሻ የማዕድኖች ማምረቻ ማውጫ ቦታ ላይ ብዙ ሰራተኞችም ተቀጥረው እንደሚሰሩ ስናይ ወደ 1500 በላይ የሚሆኑ ሰራተኞችን የሚችል አይነት ማዕድን ማውጫ ነው። ከዚህ ሊወጣ የሚችለው ማዕድን ኢትዮጵያ ውስጥ በጣም ተፈላጊ የሆኑ ለምሳሌ እንደ ኮፐር፣ ወርቅ፣ ግራናይት፣ ማርብል እነዚህ ፖታሽ የመሳሰሉትን ናቹራል ሪሶርስስ እነሱ ስለሚያወጡ እነዚህ ነገሮች ኢትዮጵያ ውስጥ በተወሰነ መልኩ አሉ፣ ይመረታሉ እዚህ ሀገር። ነገር ግን ከዛ ወደዚህ የሚመጣው ኢትዮጵያ ውስጥ ከሚመረተው ጋር ተወዳዳሪነት በመፍጠር ኤፊሽንሲ የሚባለውን ሀገር ውስጥ ያሉትን አምራቾች ለካ እንደዚህ የሚሰራል ብለው የበለጠ ንቁ ሆነው ውድድር እንዲፈጠር ያደርጋል። ወደ ኤርትራም ደግሞ ይኸው ተመልሶ ወደዛም የሚሄድ ገበያ ነው። ስለዚህ በቅርብ ጊዜ ላይ እነዚህ ንግዶች በጣም ተስፋፍተው ተሳልጠው መቀጠል ይችላሉ ብዬ አስባለሁኝ። ከዛ ውጭም ያው የአየር መንገዳችንም የኢትዮጵያ አየር መንገድም አዲስ ተጨማሪ የማረፊያ ቦታ ዴስቲኔሽን አገኘ ማለት ነው። ይሄ ከዚህ ወደዛ መሄዱን ብቻ ሳይሆን ከተለያዩ የዓለም ሀገሮች ወደ ኤርትራ የሚደረገውን ጉዞ በማሳለጡ ምክንያት የኢትዮጵያ አየር መንገድም በጣም ከፍተኛ የሆነ አዲስ ገበያ ያገኛል። ከዛ ውጭ ደግሞ ቱሪዝም ጋርም ስንመጣ ቀላል የማይባል ኢትዮጵያዊ ላለፈው 20 ዓመት ተለያይቶ የኖረ ሕዝብ ስለሆነ በደም የተሳሰረ ሕዝብ ስለሆነ እጅግ በጣም ወደ ኤርትራ ሄዶ መጎብኘትን በጣም ይፈልጋል። ልክ ዶክተር አብይ መጥተው ኤርትራ ጋር ያለውን ግንኙነታችንን እናሳልጣለን በሚሉበት ጊዜ ብዙ ኢትዮጵያዊ ነው የተደሰተው። መቼ ነው ሄጄዛ ምጽዋ ወደቦች ላይ እና እዛ አካባቢ ያሉ መዝናኛዎች ላይ ምዝናናው ሲባል ነበረ በሰፊው። አሁን ደግሞ የበለጠ ዶክተር አብይ ምዛ ሄደው ይሄንን ነገር ሲያስተካክሉት በጣም እጅግ በጣም ሰፊ የሆነ ህዝብ ወደዛ ሄዶ በደምም የተሳሰረ ነው። አባቱ እናቱ ወንድም እህትም እዛ ያሉ ሰዎች አሉ። ከዛም ደግሞ ወደዚህ ይመጣሉ ወደ ኢትዮጵያ እና ሁሉም ነገር የተስተካከለ ነው የሚመስለው። ያጭር ጊዜ በሾርት ተርም የምንለው በእነዚህ ኤሪያዎች ላይ ያተኮረ ሊሆን ይችላል። በሎንግ ተርም የሚባለው ደግሞ እዚሁ ጊዜ ግን የአሰብ ወደብን የመጠቀም እንቅስቃሴዎች ምናልባትም ጠቅላይ ሚኒስትር አብይ አህመድ እዛ ሄደው ከሚነጋገሩባቸው ጉዳዮች አንዱ ሊሆን ይችላል ብዬ ገምታለሁኝ። የአሰብ ወደብ በሰሜኑ ኢትዮጵያ አካባቢ ላለው ምርት እጅግ በጣም ቅርብ ነው። ለምሳሌ ኢትዮጵያ ውስጥ ያው ኢንዱስትሪ ፓርኮች በሰፊው እየተስፋፉ እንደሆነ እናቃለን። በመቀሌ አካባቢ መቀሌ ላይ አንድ ትልቅ ኢንዱስትሪ ፓርክ አለ፣ ኮምቦልቻ አለ፣ ባህር ዳር አካባቢም ያሉ ኢንዱስትሪ ፓርኮች አሉ። ስለዚህ እነዚህ በሙሉ በፊት ተሰርቶ በነበረው መንገድ አስፋልት መንገድ ተጠቅመው አሰብ ወደብን መጠቀም በቀላሉ መጠቀም የሚቻልበት ነገር ሊፈጠር ይችላል። ይሄንንም ዶክተር አብይ ተነጋግረው ሊያመጡ ይችላሉ። ከደቡብና ወደ ማዕከላዊ ሀገር አካባቢ ያለው ምናልባት ረዝመቱ ወደ ጅቡቲ ሊቀርብ የሚችልበት ሁኔታ ሊኖር ይችል ይሆናል። ነገር ግን በጣም በዛ በኩልም የተሻለ የወደብ ኪራይ ማግኘት የሚቻል ከሆነ ምናልባትም በዚህ በኩል ያለውን ኮምፐንሴት ለማድረግ ወደ ሰሜንም መሄድና ወደ አሰብን መጠቀም ሊቻል ይችላል እና ይሄ እጅግ በጣም ሰፊ የሆነ የኢኮኖሚ ኢንተግሬሽን በሁለቱ አገሮች መካከል መፍጠር የሚችል ግንኙነት ነው።
ነክ ነው አቶ ብዝራት፣ እነዚህን ሁኔታዎችም ስመለከታቸው ነበር። ለምሳሌ ከአሰብ ኮምቦልቻ ድረስ 495 ኪሎ ሜትር ነው። ከጅቡቲ ኮምቦልቻ ወደ 508 ኪሎ ሜትር ነው። ብዙ እንዲያውም ለምሳሌ ከአሰብ አዲስ አበባ 882 ኪሎ ሜትር፣ ከጅቡቲ አዲስ አበባ 896 ኪሎ ሜትር። ስለዚህ በ10 በ15 ኪሎ ሜትር ነው የሚራራቁትና ሁለቱም ወደቦች በስፋት በተለይ ማዕከላዊና ሰሜናዊ የአገሪቱ ክፍል ጋር ያላቸው ቅርበት ተመሳሳይነት ያለው ነው። እንግዲህ ሌላ የምታክሉት ሐሳብ ከሌለ በተለይ በአካባቢ ሰላምና ጸጥታ ዙሪያ ዶክተር ደረጀ ውይይታችንን በዚሁ እናብቃ።
አዎ፣ ምናልባትም አንድ ያላነሳነው ነጥብ ቢኖር የዚህ የሁለቱ ሀገራት ስምምነት ከሁለቱ ሀገራት አልፎ ቀጠናዊ ፋይዳ ይኖራል ብዬ አስባለሁ። ያው እንደሚታወቀው ኤርትራ ከአካባቢውም ከቀጠናው የተለያዩ ማህበራት እንደ ኢጋድ ያሉ ድርጅቶች ራሷን ያገለለችው ወይም አክቲቭ ያልሆነችበት ዋናው ምክንያት ከኢትዮጵያ ጋር ካለው ቅራኔና ግጭት በኢትዮጵያ ዶሚኔትድ የሚሆኑ ኢንስቲትዩሽኖች ናቸው የሚል ስጋትም ስለነበራት ይመስለኛል። እና ኤርትራ ወደ እነዚህ ማህበራት እንደገና መምጣቷ የፕሮሰስ ኦፍ ሪጂናል ኢንቴግሬሽኑን ያሳልጠዋል ብዬ አስባለሁ። ይህ ከሆነ ደግሞ አሁንም ሁለቱ ሀገራት በቀጥታም ባይጋጩ ለረጅም ጊዜ አንዱ የጎረቤት ሀገራትን እንደ ፕሮክሲ ሳይት የመጠቀም አዝማሚያም ነበረ። በተለይ ሶማሊያ ላይ ይሄ በጣም ተንጸባርቋል። እና የዚህ የሁለቱ ሀገራት የሰላም መቀራረብ ትሩፋቱ በሁለቱ ሀገራቶች ብቻ የሚወሰን ሳይሆን ለአካባቢው በለቀጠናው በአጠቃላይ ዘላቂ የሆነ ሰላም እንዲመጣ እጅጉን ያግዛል ብዬ አስባለሁ።
በጣም ነው የማመሰግነው። እንግዶችን በድጋሚ አስተዋውቄ ላመስግን። ዶክተር ደረጀ ፈይሳ የአካባቢ ሰላምና የፖለቲካ ቀውስን የሚያጠኑ ባለሙያ ናቸው። ወይዘሮ ሙሉ ሰለሞን የኢትዮጵያ ንግድ ምክር ቤት የቀድሞ ፕሬዚዳንት፣ የአዲስ አበባ የንግድ ማህበረሰብ አምባሳደርና በአዲስ አበባ ዩኒቨርሲቲ ደግሞ የስራ ፈጠራ መምህር ናቸው። አቶ ብስራት ተሾመ
ሄኖክ፣ አንተንም እንደዚሁም የጋበዝካቸውን እንግዶች አመሰግናለሁኝ። አንድ ጊዜ እነማን እንደሆኑ አጠር አድርገህ ብትነግረኝና።
ልክ ነው፣ አስቀድመን የሰማናቸው አቶ ብስራት ተሾመን እያስተዋወቅኩ ነበር። የምጣኔ ሀብት ተንታኝ ናቸው። ወይዘሮ ሙሉ ሰለሞን እንደዚሁም አስቀድመን ያስተዋወቅ ናቸው። አቶ ብሩክ የአባታቸው ስም ጠፋ።
እንመለሳለን፣ ወደኋላ እናስተዋውቃቸዋለን አየር ላይ ስላለን። አመሰግናለሁ ሁላችሁንም፣ አንተንም እንግዶችንም። አሁን እስቲ ወደ አስመራ ልመልሳችሁ። አስመራ ዛሬ ጠቅላይ ሚኒስትር አብይ አህመድ ከገቡበት ሰዓት ጀምሮ እስካሁን ድረስ ያለውን ሁኔታ ሊያጫውተን ሪፖርተራችን ብርሃነ በረሃ መስመር ላይ ይገኛል። ብርሃነ፣ እንደምን አመሸ?
እግዚአብሔር ይመስገን። እንዴት አመሻችሁ?
እግዚአብሔር ይመስገን። እስቲ አጠር አድርገህ ምን ይመስል እንደነበረ ያለው ሁኔታ ጠቅላይ ሚኒስትሩ ሲገቡ፣ በኋላም ያለውን ሁኔታ እስቲ ንገረኝ።
እንግዲህ ጠቅላይ ሚኒስትሩ ያው እንግዲህ ዛሬ ነገ ይገባሉ ተብሎ ተጠብቆ በነበረበት ዛሬ ጠዋቱ 3 ሰዓት ላይ አስመራ የአየር ማረፊያ ገብተዋል። ጠቅላይ ሚኒስትሩም አስመራ የአየር ማረፊያ በገቡበት ወቅት ፕሬዚደንት ኢሳያስ አፈወርቂና ሌሎች የመንግስት ባለስልጣን ሃይማኖት መሪዎችና ሌሎችም የሚገኙበት አቀባበል ተደርገላቸዋል። ሁለቱ መሪዎች እንግዲህ በዛው ወቅት ያደረጉት የሰላምታ ልውውጥ ለወንድማማችነትና የወዳጅነት በሚመስል ሁኔታ የሁለቱ ሀገሮች የተጀመረውን የሰላም ድርድርና ግንኙነት ሌላ የሚያሻሽልና ተስፋ ሰጪ የሆነ ነው። እንግዲህ ኤርፖርት ወይም የአየር መንገድን የአጭር ቆይታ ሰርተው የወጡበት ወቅት አስመራ ግንኙነቶች ላይ ወይም መንገዶች ላይ ከ10 ኪሎ ሜትር በላይ የተዘረጋ ሁን ደስታውን በተለያየ አገባብ እና በተለያየ ሁኔታ ይገልጽ ነበረ። እንግዲህ ዋናው ህዝቡ ከዚህ በፊት በሁለቱ ሀገሮች የነበረው የሰላም ሁኔታን አስታውሶ አሁን ደግሞ ለ20 ዓመት ሁለቱ ሀገሮች በጥላቻና በጦርነት በተነሳ ሁኔታ ተራርቀው እንደነበረ መግለጽ እንደነበረ የሚታወቅ ሲሆን በአሁኑ ሰዓት ግን ከ20 ዓመት በኋላ ሁለቱ መንግስታት የሰላም ግንኙነታቸው እንዳዲስ ለመጀመር ያለፈውን ታሪክ ለመርሳት አዲስ ምዕራፍ የከፈቱበት ሲሆን ህዝቡን በጎዳና ወጥቶ በደስታ በእልልታ በጨብጨባ የሁለቱ መሪዎችን በመጥራትና ባንዲራ የሁለቱን ሀገሮች ይዞ በማውለብለብ በደስታና በልዩ ስሜት ሲገልጽ ነው የታየው። እዚህ የሚገርም ነው። ሰው ከዚህ በፊት ታይቶ በማይታወቅ ሁኔታ የአስመራ ነዋሪዎች ለየት ባለና አስደናቂ በሆነ ሁኔታ ነው ስሜታቸውን የሚገልጹት ነበሩ።
ብርሃነ፣ ለመሆኑ ብርሃነ አባቶች ብርሃነ ለመሆኑ ሰው ጠቅላይ ሚኒስትሩን የኢትዮጵያውን ጠቅላይ ሚኒስትር ለመቀበል የኢትዮጵያን ጠቅላይ ሚኒስትር ለመቀበል ወደ መንገድ ወደ አደባባይ ይወጣ ውጣ ተብሎ ተቀስቅሶ ነው ወይስ ደግሞ በራሱ ፍላጎት ነው የወጣው?
እንግዲህ ሁሉም ጉዳዩ በሚስተር ተይዞ ነበር ወጭም ለሚመጣ ራሱ የማታ ያወቀ ነው ማለት ነው። እና እንግዲህ ሲጠብቀው የነበረ ሲዘጋጅበት የነበረ ማሊያ ሁሉ ካናቴራ ሲል ያለበት የሁለቱ መሪዎችን ይዞ ዛሬ ነገ ይገባል እየተባለ በጉጉት ሲጠብቅ ነበረ። ከሁለት ቀን በፊት ባንዲራዎች የተለያዩ ከተማዎች ይነፈጣል እና ማንበልበል ሲጀምሩ ሰው እንግዲህ ይሄ በዚህ ቅራኔና ወደ እንደሚመጡ አውቆ በጥብብቅ ላይ የነበረ ነው እና ሰው አስገድዶ ሲወጣ ሳይሆን በፍላጎቱ ይወጣ ነው። የእሱ ማሳያ ደግሞ ሁለቱ መሪዎች በሚያልፍበት ሰዓት የሚያሳየው የነበረው የደስታና የፍቅር ስሜት በጣም በጣም የሚገርም ነው። ለሁለቱ መሪዎች በተለይ ደግሞ ለእንግዶቹ ያለውን ክብርና ለሰፉ ወይም ለሁለቱ ሀገሮች የጀመሩት የሰላም ሁኔታ የመደገፉ በጣም በጣም በሚገርም ሁኔታ ነበር የሚገልጸው እና በራሱ የወጣው ነው። ከትንሽ ሲተፍልቅ አስመራ ውስጥ ቀረ የተባለ ሰውም በሌለበት ሁኔታ ነው ሰው ወጥቶ
ብርሃነ፣ እንደው እዚህ ላይ ህዝቡ በጣም በደስታ የሁለቱን ሀገሮች ባንዲራዎች ይዞ ስሜቱን ሲገልጽ እንደነበር ገልጸህልናል። ያነጋገርካቸው ሰዎች ግን ተስፋቸው ምንድን ነው? ከዚህ ግንኙነት ምን እናገኛለን? የኤርትራ ህዝብ ምን ያገኛል? የኢትዮጵያ ህዝብ ምን ያገኛል ብለው ያስባሉ? እንደ ያነጋገርካቸው ምን አሉ?
አዎ፣ እኔ ያነጋገርኳቸው እንግዲህ ነበር የተለያዩ ሰዎች የነሱ ስሜት እንግዲህ አንድና አንድ ነው። በቃ አሁን ሁሉም ነገር አልቋል። ሁለቱ መሪዎች ከተገናኙ በኋላ የሰላም ሁኔታ በአዚያ በአስገራሚ ሁኔታ ወደ ማለቁ አጋባቢና ሰውም እንደ ድሮ ሁኔታው ተመልሶ የወንድማማችነት የፍቅር አብሮ የመስራትና የማደግ ሁኔታ እንደሚኖር ተስፋ በማድረግ የሚጠብቀው አሁን ምንድን ነው? የሁለቱ ሀገሮች መንገድ ተከፍቶ በመንገድ በትራንስፖርት ተከፍቶ የተለያዩ ልውውጦችን በማድረግ ሁለቱ ህዝቦች ለ20 ዓመት የከሰሩትን የሰላም ሁኔታ አሁን በአዲስ መልክ በማደግ ያለፈውን ታሪክ በመግዳት አዲስ ምዕራፍ ለመጀመር ዝግጁነት እንዳላቸው እና በአጭር ጊዜ ውስጥ ሁሉ ነገር ተስተካክሎ ወደነበረበት እንዲመለስ በጣም ህዝቡ እየጠበቀና በቅርብ ቀን ይመጣል ነው አይባላ።
ብርሃነ እናመሰግናለን። እንግዲህ ከሰሞኑም ተከታታይ ዘገባዎችን እንጠብቃለን። በነገው ምሽት ዘርዘር ያለ ዘገባ የዛሬውን የራት ግብዣ አስመልክቶም እንጠብቃለን ካንተ። ለአሁን ግን ዘገባህ እናመሰግናለን። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ40 ደቂቃ ሆኗል። አዲስ አበባ ላይ ከአስመራ ብርሃነ በረሃ እንደዚሁም እዚህ ዋሽንግተን ዲሲ ቴክኒሻኑ ቢል ሄንድሪክ፣ የስርጭት ፕሮዲውሰሩ ንጉሱ ታምሬ፣ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየው ገበያው እንዲሁም ሄኖክ ሰማግዜርና እኔም ሰሎሞን አባተ ለምሽቱ ስርጭት አብረናችሁ ነን። ዶክተር ተስፋ ማርያም ማሃሪ ትውልደ ኤርትራ የሆኑ ለንደን የሚገኘው ግሪንዊች ዩኒቨርሲቲ የኢኮኖሚክስ መምህር ናቸው። ፕሮፌሰር ብሩክ ኃይሉ በዩናይትድ ስቴትስ የኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ቀደም ሲል የኢትዮጵያ መንግስት የአልጀርስን ስምምነትና የሄጉን የድንበር ኮሚሽን ውሳኔ እንደሚቀበልና ለተግባራዊነቱም እንደሚሰራ እንዳሳወቀ ጋብዣቸው ነበር። ሁለቱን ምሁራን ሰፊ ትንታኔ ሰጥተው ነበር። ከወር በፊት ያነሷቸው ሐሳቦችና ምኞቶቻቸው ዛሬ እውን ሲሆኑ ወይም ወደ መሆን ሲቃረቡ ከያሉበት መልሼ ያገኘቻቸዋለሁኝ። ፕሮፌሰር ብሩክ፣ ዶክተር ተስፋ ማርያም ጤና ይስጥልኝ።
ሰላም ሰላም ብሩክ። ሰላም ሰለሞን፣ እንኳን በሰላም አገናኘን።
አሜን አሜን። ዶክተር ተስፋ ማርያም እንደምን ይህን ወንድም እንኳን ተገናኘን። እንደገና ታሪካዊ በሆነ ቀን ነው የምንገናኘን።
ዶክተር ተስፋ ማርያም ምናልባት እዳ እንግዲህ ሳይበዛ ቦታ አይቀርም ጉርጉሱ የምንገናኝ ብለው ቃል ገብተዋል። እየተዘጋጁ ነው ይመስለኛል። እቁብ መግባትም ሳይኖር ቦት የሚቀር አይመስለኝም።
ደስ እያለኝ የእኔ ቤት ሪሞርጌጅ ማድረግ ካስፈለገም ይደረጋል። በደንብ ድግስ ነው የምናደርገው። ከዚህ በላይ የደስታ ቀን ሊኖር አይችልም ለሁለቱ ህዝቦች እና በጣም ነው ደስ ያለን እና ተዘጋጁ፣ እኔም እዘጋጃለሁ።
ዶክተር ብሩክ እንግዲህ ይዘጋጁ እርስዎም።
እንዘጋጃለን። በጣም ደስ የሚል ቀን ነው። በጣም ታሪካዊ ቀን ነው።
እስቲ
ሁለቱን ሀገሮች ለማቀራረብ
ወደ ጉዳይ ልግባ በቀጥታ። ሁለታችሁም ስራ ላይ ናችሁ ያላችሁት፣ በተለይ ዶክተር ብሩክ ደግሞ አይሮፕላን ጣቢያ ላይ ነው ያሉት። አይሮፕላን እየጠበቁና ጊዜያችንን ለመሻማትም ያህል እንግዲህ እስቲ አሁን ባለው ሁኔታ በኢትዮጵያና በኤርትራ መካከል ያለው ግንኙነት ሞቅ ያለ ይመስላል። ነገር ግን ትግራይ ውስጥ በሚታየው ሁኔታ፣ በህወሓት መሪዎች አካባቢ ባለው ስሜትና መንፈስ ይሄ የተሟሟቀና የተጋጋለ ሁኔታ ዘላቂ ሊሆን ይችላል? ይሄ የደስታ ስሜት የፈንጠዝያ ሩቅ ሊያስኬድ ይችላል ብላችሁ ታስባላችሁ? እስቲ ከዶክተር ተስፋ ማርያም ልነሳ።
መሆን እንግዲህ በኛው አይነት ፖለቲካ ስታየው አንዱ አካልን አዋስነህ አንዱ አካልን ስታቅፍ የሚመጣው ችግር ሁሌ የሁለቱም አሸናፊና ተሸናፊ የሌለበት ነገር መፈለግ ያለበትም ለዚህ ነው። ምክንያቱም እንግዲህ የኤርትራና የኢትዮጵያ ሰላም በተለይ በትግራይ ህዝብ ዋጋ መሆን የለበትም። ምክንያቱም የትግራይ ህዝብም የኢትዮጵያ አካል ነው። ከኢትዮጵያም የቀረበው ለኤርትራ የትግራይ ህዝብ ስለሆነ እነሱን የሚጎዳ ሰላም መኖር የለበትም። ግን እኔ እስከማየው ድረስ ምንም ምክንያት ትግራይን የሚጎዳ ነገር ምንም ምክንያት ስላላየው ይህን ነገር ቀጣይነት እንዳለው አረጋግጣለሁ። ምክንያቱም እኔና ትግራይ ያሉት እኔን መሰሎች ወይም የትግራይ የኤርትራ ህዝብና የትግራይ ህዝብ ከሰላም በስተቀር ሌላ ምንም ሌላ ከዛ በላይ ሌላ ፍላጎት እንደሌለው በእርግጥ ስለማወቅ አንዳንዱ ከዛው ተገለናል ብለው የሚፈሩ ወይም የሚያኮርፉ ሰዎች ቢኖሩ እንግዲህ ለጊዜው ሁለቱም ህዝቦች እንዲታገሱ መክረዋቸው በሰላም ይህን ነገር በቀጣይነት እንደሚኖረው እርግጠኛ ነኝ። ቀጣይነትም መኖር አለበት የሚል ነው። ምክንያቱም በዚች ሰላም የሚጎዳ አካል የህብረተሰብ አካል ወይም ህብረተሰብ የለም መኖርም የለበትም ስለምን ነው።
ዶክተር ብሩክ
እኔም እጋራለሁ ከዶክተር ተስፋ ማርያም ጋር ትልቁን ስዕል ስናይ ዛሬ በጣም ታሪካዊ ቀን ነው ለሁለቱ ሀገሮችና ለሁለቱ ህዝቦች። እሱ ላይ ስናተኩር የኤርትራም ህዝብ ሆነ ኢትዮጵያ ህዝብ ትልቅ የደስታ ቀን ነው። አዲስ ምዕራፍ የተከፈተበት ቀን ነው ላለው ቦርደሩ ላይ ያለው ህዝብ በተለይ በዛም በዚህም በኩል ያለው የትግራይ ህዝብ ቢሆን እኔ ከወዲሁ መገመት የምችለው የዛሬውን እኮ በደስታ እንደሚቀበል ነው። ዋናው መርሳት የሌለብን አብዛኛው ህዝብ ይቀበለዋል ይህን ጉዳይ። የተቀረውን ግን ትናንሾቹን ወይም ነጥቦች በተመለከተ ኔጎሽዬሽን አሁን ዛሬ ሲጀመር ኔጎሽዬሽን በሁለቱ መሪዎች መካከል ሲጀመር ይህንን ቁርሾ የሆነውን የቦታ ጥያቄ መሳሰለውን እየተፈታ ሲሄድ ያኔ አሁንም ቅር ያለው ወገን ያለውን ቢሆን እዛ ይህን በበጎ እንደሚቀበል ነው ማየው። አንድ መርሳት የሌለብን እኔ ሁሌ ማተኩረው ህዝቡ ላይ ነው፣ የኤርትራ ህዝብና ኢትዮጵያ ህዝብ። ደስተኛ ነው ብዬ ገምታል። በዛሬው ቀን አንደኛ ሁለተኛ ድርጅቶችን ለይተን ማየት ይገባል። ለምሳሌ በሁለቱም ሀገሮች ያሉ ድርጅቶች አሉ፣ መሪ ድርጅቶች ግን በዛም በኤርትራም ሆነ በኢትዮጵያ በኩል ያንዳንዱ ትግራይ ህዝብ ያንዳንዱ ኢትዮጵያ ህዝብ መሪውን ድርጅት ፒኤልኤፍን አባል ነው ወይ በመጠየቅ አለብን ወይ ሻቢያም አባል ነው ወይ ማለት አለብን። ሁሉም አይደለም ይሄን መለየት አለብን። ህዝብን በህዝብነት ፍላጎቱንም ማስተናገድ ይገባል። እና ድርጅቶች አሉ፣ ድርጅቶች ውስጥ የሚቀበሉ ማይቀበሉም አሉ። ያ ግን ጊዜ የሚፈታው ነው። አሁን በዝርዝር ውይይት ሲጀመር ያለ ጥርጥር የድርጅት አባል እንኳን የሆኑት በማለት በትግራይ በኩል ያሉት ይሄ የዛሬው ትልቅ አድቫንቴጅ ትልቅ በጎ ነገር የሚያመጣ መሆኑ በመገንዘብ ቀናት በሳምንታት በኋላ በዝርዝር ሁኔታውን ሲያዩና ሰከን ባለ ሁኔታ ሲያዳምጡት ጉዳዩን ተቀብለው የሚሄዱ ይመስለኛል። ምክንያቱም ሶሉሽን መፍትሄ በግድ ያስፈልጋል። እየተንከባለል የመጣ ጉዳይ ስለሆነ በዛ በበጎ የሚቀበሉታል። አሁን ቅር የሚል ወገንም ቢኖር አብዛሃኑ ተቀብሎታል፣ የሚቀበለው ነው። ግን አናሳ ወይም በጣም በምሬት እንዴት እንዲህ ሊሆን ይችላል የሚሉ የድርጅት አባል ሰዎች የመሳሰሉትም ሁሉም ሳይሆኑ ጥቂቶቹ በግድ ጊዜው ያመጣውን ኦፖርቱኒቲ ለሰላም እነሱም በማላመጥ በግልጽ ሁኔታ አወዳድሮ በማየት እንደሚቀበሉት ነው የምገምተው። መጀመሪያ ላይ እንዲህ ማለትም አንዳንዴ የሰው ልጅ ጠባይ ነው፣ ኋላ ግን ጠቀሜታው ሲታይ ይቀበሉታል የሚል አስተያየት ነው ያለኝ። አቶ ሰሎም
አመሰግናለሁ። መቼም ሁለታችሁን አሁን አገናኝቼ እንደዚህ በዚህ ሁኔታ ማነጋገሬ በጣም ነው የሚያስደስተኝ። ምክንያቱም የኢትዮጵያ መንግስት በተለይ ጠቅላይ ሚኒስትሩ ያንን የአልጀርስ ስምምነትን ሀገራቸው እንደምትቀበል ካሳወቁ በኋላ በመጀመሪያ እናንተን ነበረ ያቀረብኩት ወዲያውና የኤርትራ መንግስት ትንሽ ዘግይቶ ነበር መልስ ለመስጠት። በጣም ሲጠበቅ ነበረ። በተለይ ዶክተር ተስፋ ማርያም ሲማጸኑ ነበር መንግስቴ ምላሽ እንዲሰጥ ፈልጋለሁ የድሮውንም ቢሆን ብለው። ዶክተር ብሩክም እንደዚሁ ምላሽ መስጠት እንደሚያስፈልግ መግባት እንደሚያስፈልግ ወደዚህ ጉዳይ አሳስባችሁ ነበር ሁለታችሁም። እና ለመሆኑ ዶክተር ተስፋ ማርያም የደረሱበት ነገር አለ? ምንድን ነው የኤርትራን መንግስት ያንን ያህል ያዘገየው ለመቀበል የኢትዮጵያን ጥሪ?
የኢትዮጵያን ጥሪ ለመቀበል ያዘገየው በእኔ አስተያየት እንግዲህ አንድ ያን ያህል ትዕቢት ማምጣት ያስፈልግ አውቃለሁ ብሎ አናሊሲስ ነው የምንሰጠው። በእኔ አስተያየት ኢህአዴግ ነው አገሩን የሚመራው። ኢህአዴግ ደግሞ እስከ አሁን ድረስ የኢህአዴግ የነበረ አሰራር ቲፒኤልኤፍ ወይም የትግራይ ወያኔ ሀርነት ትግራይ ታላቅ ሚናና የመሪነት ሚና እንደነበረው ከሁሉም ይህም ቢሆን ነው እንግዲህ ትንሽ በሁለቱ ድርጅቶች መካከል የነበረው ትሪቪያል አማርኛው ብትረዳኝ ማይረባ ነገር ያተጋኖ ሁለቱን አገሮች ወደ ውያ ያመጣ። ለምን ይህን ጉዳይ እንግዲህ ቦርደሩ ጠረፉ በትግራይና እንደ ምክንያት ሆኖ የመጣው ማለት ነው። ለውጊያው ምክንያት ሆኖ የመጣው በትግራይና በኤርትራ ያለው ጠረፍ ወይም ትንንሽ መንደሮች ወይም ባድመ ተብሎ ከመጣ፣ በመጨረሻው ግን ቲፒኤልኤፍ መላው ኢትዮጵያን አዝሙቶ ነው የመጣ። እንግዲህ ነገሩ የሁለቱ ድርጅቶች ጉዳይ ሳይሆን የመላው የሁለቱ ሀገሮች ጉዳይ ሆኖ እንዲሰፋ በጠቅላይ ሚኒስትር መለስ በዛም ጊዜ በነበሩት መሪዎች ፓርላማን እንዲያሳውቁ ኢትዮጵያ ተወረረች ብሎ ሀገሩን እንዲያሳውቁ ተደርገው በዛው መልክ እንግዲህ ሁለቱ መሪዎች በቴሌፎን ይገናኙ እንዳልነበሩ፣ በዛች ቀን ግን ነገሩ ሁሉ ተቋርጦ ወደ የሁለቱ ሀገሮች ውጊያ ሆኖ ኦሮሞ፣ ወላይታው፣ አማራው መላው ኢትዮጵያ የኢትዮጵያ ጉዳይ ሆኖ ኤርትራ ጋር ዘመተና ነገሩ ወደ መያዣ በሌለው ሁኔታ ያ ሁሉ ፍጅት አየን። አሁን እንግዲህ ቲፒኤልኤፍ ያን ያህል የበላይነት ይዞ ሲያዘምት የነበረው አሁን በትክክል ነገሩ የዶክተር አብይ መምጣት ይህን ነገር ትክክለኛ ለውጥ ነው ወይ ብሎ የኤርትራ መንግስት እንግዲህ በጥንቃቄ ያችን ነገር ማየት ይቅር፣ የኢትዮጵያ መንግስት ሳይሆን የኤርትራ ህዝብም ጭምር እውነት ነው ወይ ደስታው እዛው እያለ እውነት ነው ወይ ይህ ጉዳይ በሀቅ ዶክተር አብይ የተነሳበት ነገር ሰራዊቱን ድርጅቶቹን መርቶ ህዝቡን አነሳስቶ ይህን ነገር ደሊቨር ለማድረግ ይችላል ወይ ተብሎ ነገሮችን በጥሞና ለማየት የተደረገ መጠንቃቄ ሆኖ ነው የታየኝ። ከዛ በኋላ እንግዲህ ነገሩን ካዩት በኋላ ያያችሁት ፍጥነት እንግዲህ ምን ያህል በኤርትራ በኩል የሰላም ጥማት እንዳለ ነገሮች አንርሳ ጓደኝ ወንድሞቼ እዚህ የሁለት የነዚህ 20 አመታት ያሳለፍናቸው የነበረው ምረት የነበረው ሞት የነበረው ግዞት ባህር ላይ መግባቱ ስናየው እኮ አሁን በዚሁ ቀን ደስታ የማያሳየት ሚከብደው አካል ወይም ድርጅት ካለ በእውነት ማሰብ አለበት። የሁሉ ግፍ የታየበት ለምን ማን ጥቅም አገኘ ከዚህ ከሞት በስተቀር? ይህን ህዝቡን እንግዲህ ተንበርክከ ይቅርታ መጠየቅ ነው ያለበት። የሆነው ድርጅት በዛሬው ቀን ይችን ነገር ማክረፍ ወይም በዚህ ወይም ለምን እኔ ውስጥ መኖር አለብኝ ብሎ ከመጠየቅ ይልቅ ይቅርታ መጠየቅ። እዚች እንግዲህ የፖለቲካ ስህተት አርገናል በሆነው መልክ እዚች ውጊያ መግባት አልነበረብንም የህዝብ መጥፋት አልነበረበትም ብለን መናገር ነው የሚገባንና የኤርትራ በኤርትራ በኩል በጥያቄ ሄላ መመለስ የኤርትራ ህዝብ በጣም ስለሚከብደው ይህን ነገር የውጊያ ነገር የ50 አመት ውጊያ ነው የ20 አመት ውጊያ አይደለም በውጊያም እንግዲህ ይኸው የመጨረሻ ሰላም ሊመጣ ነው ወይ ኤርትራና ኢትዮጵያ አብሮ በሰላም ይኖርበት ጊዜ ሊገኝ ነው ወይ? በትክክል አሁን ይኸው የቲፒኤልኤፍ ለውጥ ሶሪ ይኸው የኢሃዴግ ውስጥ የታየው ለውጥ ትክክለኛ ነው ወይ ብሎ ነገሩን ለመገምገም ለማየት የተደረገ ጥንቃቄ ይመስለኛል። ለዚህ ደግሞ የታየው ምስክር ፍንጩ ከተገኘ በኋላ መተማመኑ ከተገኘ በኋላ ህዝቡ በሀገር በመሃል ሀገርና በኤርትራም በውጭ ሀገርም የታየው ደስታ ምስክሩ ነው። ስለዚህ ግዚያው ጥንቃቄ ይህ ለውጥ ትክክለኛ ነው ወይ የሀቅ ነው ወይ ወይስ ሊቀለበስ ይችላል ተብሎ የተደረገ ጥንቃቄ ይመስለኛል። አረዘምኩ ይቅርታ።
አመሰግናለሁኝ ዶክተር ተስፋ ማርያም። ዶክተር ብሩክ የሚጨምሩት ነገር ይኖራል ከዚህ ተለየ?
አዎ ለመጨመር እንደው ባጭሩ ጥያቄ እንደተረዳው እዚህ በጣም ጮህ ነበር ልክ ጥያቄውን ለዶክተር ስታቀርብላቸው እንደተረዳሁት ኢትዮጵያ መንግስት በዶክተር አብይ የሚመራ ኢትዮጵያ መንግስት ትልቁን እርምጃ የወሰደው እሱ ነው የሚለው ምክንያቱም ገፋ አድርጎ በቃ ውሳኔውን ተቀብለናል አሁን ሰላም ለሰላም ዝግጁ ነን ኢትዮጵያ ዝግጁ ናት እንነጋገር ብሎ ኤክስትራ ማይልም ሄዶ አቅርቧል። እንግዲህ ለዛ መልስ ለመስጠት ወዲያው ፈጣን መልስ በኤርትራ በኩል አላገኘም። ያው መንግስት አመዛዝ ነው ምን ብለው መጨረሻ ላይ ኤርትራ መንግስትም በጎም ላይ ሰጥቷል። እኔ ምለው ምንድነው የኤርትራ መንግስትም ምርጫ ያጣ ነው ይመስለኝ ምክንያቱም ይሄንን በጎ ድርጊት በጎ እንደ ኦፈር ልበልህ
ግብዣ ማለት ነው
በበጎ ካልተመለሰ በኢትዮጵያ በኩል ብቻ ህዝብ ብቻ ሳይሆን የኤርትራ ህዝብም ሀዘኑን ያሰማል። ስለዚህ ምንም ምርጫ አልነበረም። እንደውም እኔ ምለው የኤርትራ መንግስት ኮርነር ሆኗል ብለው ኮርነር በበጎ ነው ማለት ኮርነር ሆኗል
ሲሉ ትንሽ የበጎ መንፈስ አይመስልም እንደው ተገፍቶ ይመስላል
ነው ማለት ምንድነው አጣብቂ መልስ በጎ ምላሽ መልስ መስጠት ይጠበቃል። በዛ መሰረት በትንሽ ተጽኖም ስለነበረ ነው ዲፕሎማቲካሊ ለመመለስም ያው ሁለት ሳምንት ቢፈጅም እርምጃው ሰሩት ለማለት ምክንያቱም የኤርትራ ህዝብ ይጠይቃል ለኢትዮጵያ ህዝብ ይጠይቃል ምክንያቱም የኢትዮጵያ ህዝብና የኢትዮጵያ መንግስት አቋም ወስዷል ኦሬዲ ለሰላም ያለውን የኤርትራ መንግስትም ያንን ሪሲፕሮኬት ማድረግ ነበረበት
ተመጣጣኝ መልስ መስጠት ነበረበት
ይገባ ሪሲፕሮኬት አድርጎት ይኸው ዛሬ ያየነውን ታላቅ ደስታ እና መቼም በጣም ግሩም የሆነ አቀባበል በአስመራ በኤርትራ መዲና ማየት ተችሏል ነው ማለት
ነው። እዛ የኢትዮጵያ ባንዲራ ከሰሞኑ ጀምሮ ሲውለበለብ ነበር በተለያዩ ከተሞች ውስጥ አስመራ ብቻ ሳይሆን ከረን መንደፈራ የመሳሰሉ ሌሎች ከተሞችም ውስጥ ነበር የሁለቱ ሀገሮች ባንዲራዎች ሲውለበለቡ የነበሩት። እና እስቲ በዚህ ላይ አንድ ሌላ የሚነሳ ጥያቄ ላንሳ ደግሞ በተለይ የኤርትራ ተቃዋሚዎች የሚያነሱት ነገር አለ ልክ ትግራይ ውስጥ እንደሚታየው ከግዛት ጋር በተያያዘ እንዴት ነው የኢትዮጵያ መንግስት እንዲህ አይነት የሰብአዊ መብቶች ረገጣ ካለበት መንግስት ጋር ፍቅርና ስምምነት ውስጥ የሚገባው እያሉ የሚያነሱ አሉ። ኤርትራን የአፍሪካ ሰሜን ኮሪያ እያሉ ነው የሰብአዊ መብቶች ተሟጋቾች የሚጠሯት። ለዚህስ ምንድን ነው ያላችሁ ሀሳብ እናንተ? የተከበራችሁ አድማጮች ሁለቱ ምሁራን ለዚህ ጥያቄ ሰጡትን መልስ በነገው ምሽት ይዘን እንመለሳለን። ሄኖክ ወደ አንዳንድ አካባቢዎች ደውሎ የተለያዩ ሰዎችን አስተያየቶች ሰብስቧል። እስቲ ምንድነው ሄኖክ ያዝከው አስተያየት?
ነው የፖለቲካና የሲቪል ማህበራት መሪ ኢትዮጵያውያን ናቸው የሚከተሉትን አስተያየት የሰጡት።
ዳኛቸው አሰፋ እባላለሁ አዲስ አበባ ነው ያለሁት። ዩኒቨርሲቲው የተለያዩ ካድሮች አባረው ነበር በአብይ አድሚኒስትሬሽን ተመልሻለሁ። ያ ነገር የለም እኮ ማን ይመምርልኝ የዘራው ሲበቅል ደስ አይልም? በጣም ደስተኛ ሰው ነው። አሁን የምታናገሩ በጣም ደስተኛ የሆነ ሰው ጋር ነው ባይዘወይ የኤሪትሪያውን ተውና በጠቅላላ በኢትዮጵያ ውስጥ ባለው ሁኔታ የሚገርም ነው። መቼም እንደዚህ አይነት አንድ የኢትዮጵያ መሪ ኤሪትሪያ ሄዶ እንደዚህ አይነት አቀባበል እናያለን ብለን ገምተን አናውቅም። የሚገርም አስመራ ላይ እኮ እንደ ጉድ ነው ህዝቡ ሲጀመር ነው የወደደው። ከዛ በኋላ ደግሞ አቀባበሉ አይቃል እና ኤሪትሪያ ህዝብ ደግሞ በጣም ብለህዝብ ነው ያውቃል። እንደዚህ ብሎ በቃ የመጨፈር አይደለም። እነሱ በጣም ሪያል ፖለቲክ የተረዳ ህዝብ የኤሪትሪያ ህዝብ በጣም ትልቅ ነው፣ ይገባዋል፣ ገብቷቸዋል። እና ደስ የሚል ጊዜ ነው።
ፕሮፌሰር ኤፍሬም ይስሐቅ ፕሪንስተን ኒውጀርዚ ነው ያለሁት። ሃርቨርድ ዩኒቨርሲቲ አፍሪካን ስተዲስ ያቋቋሙ ሰው ነኝ። እግዚአብሔርን ማመስገን ብቻ ነው። ፕራይም ሚኒስተር ዶክተር አብይና ፕሬዚደንት ኢሳያስ እንደዚህ ስሳሳሙ ይሄ እርቅ ሆነ ማለት ነው። ሰላም ብቻ አይደለም እና በጣም በጣም ደስ ብሎኛል። ለወደፊት እንግዲህ አዲስ ፀሐይ ወጥቷል። ፀሐይ የሰላም አሁን ዛሬ ሰማይ ሁሉ ሰማያዊ ሆኖ ፀሐይ እየወጣ ነው እና በዚህ ህዝባችን ደሃ የሆነ ህዝባችን ለወደፊቱ አሁን ይሄ የጭቅጭቁን የክርክሩን የጥላቻውን መንፈስ ትቶ ተባብሮ እርሻ እንዲስፋፋ፣ ህዝብ ሁሉ ምግብ እንዲያገኝ፣ ትምህርት እንዲስፋፋ፣ ሆስፒታሎች እንዲሰሩ እና እኛ ሁሉ ጊዜ ፍቅርና ሰላም ብለን ስንሰብክ ለብዙ ጊዜ ወደኋላ አልቀረንም። ከማንም ደግሞ በእውነቱ ወደኋላ አልነበርንም። ፍቅር ሰላም ብለን ስንሰብክ እንዲያውም እግዚአብሔር ባርክ የአሁኑን ጠቅላይ ሚኒስትራችንን ይችን ቃል ነው የምናገሩት። አዩ ብዙ ጊዜ የዓለም ሰዎች የዓለም መሪዎች በፖለቲካ ንግግር ብቻ ነው ጠረጴዛ ላይ ተቀምጠው ስለ ራሽናል ይባላል በእንግሊዝኛ ፊሎሶፊካል ቋንቋ እየተነጋገሩ ነው ወደፊት ጊዜያቸውን የሚያጠፉት። እኛ ግን የምንፈልገው እንደ ህዝባችን መሬት ላይ ተቀምጠን እየተሳሳም እየተጨባበጥን በመካከላችን ፍቅር እንዲኖር ብለን የምንፈልግ ሰዎች ነን።
ስሜ ኩባንግ ሜቶ ይባላሉ። የሰብአዊ መብት ይሰራ ነው የምንሰራ ድርጅቴ የጋራ እንቅስቃሴ ለዲጂታል ኢትዮጵያ እና የሰብአዊ መብት ድርጅት ነው። የኦርጋናይዜሽን አላማ ሁለት ፕሪንስፕል አለው። አንዱ ከብሔር ይልቅ ከጎሳ ይልቅ ቅድሚያ ሰብአዊ ልሰት፣ ሁለተኛው ሁላችንም እንነሳን ካልወጣን አንድ ሰው እንነሳ ሊሆን አልችልም እና ይህ ነው የኛ ድርጅቱ። ዛሬ በእውነት በጣም በጣም ነው የተደሰትኩት። እኔ ብቻ አይደለም ሁሉም ኢትዮጵያውያን። አሁን ዶክተር አብይ የሰራው ስራ በእውነት ሁላችን የምትደስ ነገር ነው እና ለራሴ ቃል የለን ለምን ብባል እኛ አንድ ህዝብ ነን። አንድ ህዝብ እና አንድ ዜጋ ነን። ያ ህዝብ ያረገልን ነው መንግስት አይደለም እግዚአብሔር ፈጣሪ አምላክ አለ ነው እና እኛ የፈጠርነን ማለት ነው እና ኢትዮጵያ ውስጥ ያለና ኤርትራ ያለው በጥቂት የሆኑ ፖለቲሽኖች ተከፋፍለናል እና አብይ ደግሞ ዛሬ ያለው ምንድን ነው የፍቅር ድልድይ። የፍቅር ድልድይ ማለት ያው ነው ሁላችንን በኢትዮጵያውያን እና ኤርትራውያን አብሮ በሺ ዓመት የኖርና ህዝብ ነን እና ኦንሊ ባለፈ 20 ዓመት ብቻ ሳይሆን ብዙ ዓመት የኖረ ህዝብ ነን እና በእያንዳንዳችን ደማችን ያለን ዘመዶች ነን እና አሁን እንደዚህ መሪ መኖሩ ማለት ነው ምንድን ነው አገር ከሌለው መሪ ከሌለ አገር ይፈረሳል። ቤተሰብ ከሌለ ቤተሰብ ይፈረሳል። እና ደህና መሪ ካለ አገሩ ማስተዳደር ይችላል፣ ብዙ ነገር መስራት እንችላለን። እና እያንዳንዳችን ኢትዮጵያውያን፣ ኤርትራውያን፣ ኢብን ሆን አፍሪካን ያለው ሰዎች ግዴታ አለን ማለት ነው ከዚህ የነበርንበት ቦታ እንድንወጣ፣ ያው ጨለማ እንድንወጣ እያንዳንዳችን ኃላፊነት አለን። አሁን ዶክተር አብይ የከፈተው መንገዱ ያ ድልድይ ደግሞ እንዲሻሻል እያንዳንዳችን የራሳችን ኮንትሪቢሽን ማድረግ አለብን ማለት ነው እና በጣም ነው የተደሰትኩት።
አመሰግናለሁኝ አስተያየቶቹን የሰጡትን ሁሉ። ክቡራትና ክቡራን፣ በሁሉም ስፍራ ባሉ መላ ባልደረቦቻችንና ዘጋቢዎቻችን ስም ሁሉ እንሰናበታችኋለን። አዘጋጅና አቅራቢዎች
እኔ ሄኖክ ሰማእግዜርና
እንዲሁም እኔም ሶሎሞን አባተነን፣ እንዲሁም ቢል ሄንድሪክ፣ ንጉሡ ታምሬ፣ አበባየው ገበያው ሰላም እያለን እንሰናበታችኋለን።
መልካም ምሽት። ደህና ደሩ።
ሰላም
Sala 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 s ግሪያችን